የኢህአደግ እንደራሴዎች ዛሬም በ99.8 ከመቶ እምነታቸው እንደጠኑ ናቸው።
ኢህአዴግ ባለፉ ተከታታይ ምርጫዎች የህዝብ ምርጫ እርሱ እንደሆነ ሲናገር ቆይቷል። ያለፈውን ምርጫ ያሸነፈው የ99.8 ከመቶ የህዝብ ድምጽ ተቸሮት እንደሆነ መሪዎቹና ካድሬዎቹ በተደጋጋሚ ወጥቷል። ከአንድ የግል ተመራጭ በስተቀርም ሙሉን የፓርላማውን መቀመጫ ተቆጣጥሯል። አሁንም እንደተቆጣጠረ ይገኛል። ለመሆኑ የኢህአዴግ እንደራሴዎች ራሳቸው በዚህ 100 ከመቶ ሊባል በሚችል ድጋፍ ተመርጠናል ብለው ዛሬም ያምናሉ? ለመሆኑ ፓርላማው ቀልቡ ምን ይነግረዋል? እምነቱስ ምንድነው? በእውኑ ህዝባዊ ፓርላማ ነኝ ይላል? ራሱንስ ገምግሞ ያውቃል? በፓርላማው በሚኒስተር ዴኤታ ማዕረግ የመንግስት ተጠሪ ሆነው ሲሰሩ የቆዩትን አቶ አማኑኤል አብርሃምን ሰለሞን አባተ አነጋግሯል። ውይይታቸው ቀጥሎ ይቀርባል።
አቶ አማኑኤል አብርሃም ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ አቶ ሰለሞን፣ እንደምን አለ?
እግዚአብሔር ይመስገን። እንግዲህ አሁን የደወልኩት እርሶ በእንደራሴነቶ እስከ ቅርብ ጊዜም ድረስ በፓርላማው የመንግስት ተጠሪ ሆነው በመቆየቶ ስለ ፓርላማው አሰራርና ስለ ፓርላማውም ተፈጥሮ አንዳንድ ጠቅለል ያሉ ሐሳቦችን እንዲያጋሩን ለመጠየቅ ነበረ። በቅድሚያ እስቲ
እሺ፣ ደስተኛ ነኝ።
አመሰግናለሁኝ። እስቲ ከራስዎ ልነሳና አቶ አማኑኤል ለምንድን ነው እርስዎ የተቀየሩት?
እንግዲህ የኔን መቀየር በሚመለከት የቋሚ ኮሚቴ አመራሮች በአዲስ መልክ እንዲደራጁ ፓርላማ ባሳለፈው ውሳኔ መሰረት አዳዲስ ሰዎች ወደ ምክር ቤት መቀላቀል አለባቸው። ልክ በአስፈጻሚ አካላት በኩል በመጣው ለውጥ ልክ በምክር ቤትም በሌሎች ዲሞክራሲያዊ ተቋማትም አዳዲስ ሰዎች ወደ አመራር መምጣት እንዳለባቸው ስለታመነበት ነው።
እርስዎ ግን የህዝብ እንደራሴ ነዎት። ራስዎ
በፓርላማ የመንግስት ተጠሪ ሆነው ለመስራት የህዝብ ተመራጭ መሆን ቅድመ ሁኔታ ነው። የህዝብ ተመራጭ ያልሆነ ሰው በቋሚነት በምክር ቤት ውስጥ ቁጭ ብሎ ከምክር ቤት አባላት ጋር የሚነሱ ጥያቄዎችን መመለስ፣ መወያየት፣ አባሉን በተለያዩ መንግስት አጀንዳዎች ላይ በፓርቲ አቋሞች ላይ የማወያየት የማስረዳት ኃላፊነት ስለሚኖር የግዴታ የምክር ቤት አባል መሆን አለበት፣ የህዝብ እንደራሴ መሆን አለበት ማለት ነው። ሹመቱን የሚሾመው ጠቅላይ ሚኒስትሩ ነው። በፓርላማ ውስጥ የጠቅላይ ሚኒስትሩ ስራ ማስተባበር ማለት ነው። የመንግስት ተጠሪ እንደሚታወቀው
እንግዲህ በእንደራሴነቶ ላይ የመንግስትም ውክልና ኃላፊነት አለቦት ማለት ነው።
ተጨማሪ ኃላፊነት ማለት ነው።
ተጨማሪ ኃላፊነት ነው። አሁን የተዛወሩበትን ቦታ ሊነግሩኝ ይችላሉ?
ለጊዜው አሁን በምክር ቤት ውስጥ ነኝ ያለሁት፣ ወደ ሌላ ቦታ አልተዛወርኩም።
ለመሆኑ በፓርላማው የመንግስት ተጠሪ እስቲ ምን ማለት ነው? ከገለጹልኝ አጠር ያለች አገላለጽ ዘርዘር አድርገው የሚነግሩኝ ካለ የጠቅላይ ሚኒስትሩን ስራ ማስተባበር ማለት ምን ማለት ነው?
እንግዲህ የአንድ አሸናፊ ፓርቲ ካሸነፈ በኋላ መንግስትን የመምራት ኃላፊነት ይረከባል ማለት ነው። የዛን ሀገር መንግስት አስፈጻሚ አካላትን የማደራጀት ስልጣን ይረከባል። እንደኛ በፓርቲ በሚመሩ ሀገራት ወይም ፓርላሜንታሪ ዴሞክራሲ በሚከተሉ ሀገራት የጠቅላይ ሚኒስትሩ እያንዳንዱን ጉዳይ ፓርላማ ውስጥ ተቀምጦ መስራት ሲችል እሳቸውን ወክለው የመንግስትን አጀንዳ በፓርላማ ውስጥ እንዲጸድቅ መንግስትና በፓርላማ መቀመጫ ያገኘው ፓርቲ አቋሙን በአባላቱ ዘንድ ፓርቲው የሚፈልገው አቋም የሚያሳልፈው ውሳኔ በምክር ቤት እንዲደገፍ ለማድረግ የሚሰሩ ስራዎች አሉ። እነዚህ ስራዎች የማስተባበርና የመምራት ኃላፊነት ነው የሚኖረው መንግስት ተጠሪ። ለምሳሌ መንግስት በዚህ ጉዳይ ላይ ህግ መውጣት አለበት ብሎ በካቢኔ አጽድቆ ወደ ምክር ቤት ሲልክ ያ ወደ ምክር ቤት የቀረበው ህግ ወይም የውሳኔ ሀሳብ ወደ ምክር ቤቱ መጥበቅ ያለበት ረቂቅ የውሳኔ ሀሳብ ሊሆን ይችላል፣ አዋጅ ሊሆን ይችላል፣ ቀርቦ በምክር ቤቱ እንዲወሰን መንግስትን ወክሎ ወይም ፓርቲውን ወክሎ የማብራራት የማስረዳት አባሉ በሚገባ ተገንዝቦ ለዛ ውሳኔ ድምፁን እንዲሰጥ የማድረግ ኃላፊነት ነው ያለው የመንግስት ተጠሪ ስራ።
ከሌሎች ተመራጮች ጋር ይሰራል? የእሱ ፓርቲ አባላት ያልሆኑ ማለት ነው።
እንግዲህ ይህን በሚመለከት በመጀመሪያ ደረጃ አሰራሩን በደንብ ብገልጽልህ የገዢው ፓርቲ ተጠሪ አለ፣ የዋና ተቃዋሚ ፓርቲ ተጠሪ አለ። እንደገና ሁለተኛ ተጠሪ በሁለተኛ ደረጃ ላይ የሚገኙ ተቋሚዎች ተጠሪ አለ። በተለይ የፓርላማ ቡድን በተለያየ መልኩ በግልም በቡድን ተመርጠው ፓርላማ ውስጥ ከገቡ በኋላ ደግሞ የራሳቸውን ቡድን መስርተው ወኪል የሚመርጡ አሉ። ሌላ ሀገር የተለመደው ምንድን ነው? የማጆሪቲ ዊፕ ነው የሚባለው። ማጆሪቲ ዊፕ፣ ማይኖሪቲ ዊፕ ይባላል። ብዙ ጊዜ የተለመደው እንደዛ ነው። ያ ማለት አብላጫ መቀመጫ ያገኘው ፓርቲ ተወካይ ወይም ከሱ በመለስ ያለው ተቃዋሚ ሆነው ሰፋ ያለ መቀመጫ ያለው ያገኘው ተወካይ፣ ከዛ በተረፈ ደግሞ ፓርላማ ውስጥ በተለያየ መንገድ ድምፅ አግኝተው የገቡ የሚያቋቁሙት ቡድን ተወካዮች አሉ። እነዚህ በአንድ ላይ ተሰብስበው ባየው ይሄ ከ2002 በኢትዮጵያ ፓርላማ በደንብ ተግባራዊ የሆነ አሰራር ነው። አሁን የምነግርህ ሁሉም ተቃዋሚዎች እና ፓርላማ ቡድን መንግስት የሚወክለው ወይም ገዢውን ፓርቲ የሚወክለው አባላት በአንድነት የምክር ቤት ጉዳይ ላይ በጋራ እየተወያዩ ነው የሚወስኑት። ከዛ በኋላ ለምሳሌ አጀንዳን የሚያጸድቁት እነሱ ናቸው። የምክር ቤት አማካሪ ኮሚቴ የሚባል አለ። ይህን አማካሪ ኮሚቴ የተቃዋሚና የገዢ ፓርቲ አመራሮች እና አፈ ጉባኤዎች በጋራ የሚደራጅ ነው። በዛ ውስጥ በእያንዳንዱ ፓርቲ በአጀንዳዎች ጉዳዮች ላይ የየራሳቸውን አቋም የሚያስቀምጡበት፣ ለምሳሌ እነዚህ አማካሪ ኮሚቴ ያላጸደቀ አጀንዳ ለምክር ቤት በመርህ ደረጃ አይቀርብም። መቅረብ ካለበትም ለምሳሌ አማካሪ ኮሚቴ የሚባለው የፓርቲ ተጠሪዎች በጋራ የወሰኑት ውሳኔ ከሆነ ድምፅ ሳይሰጥበት በቀጥታ ለምክር ቤት እንደ አጀንዳ ለውይይት ይቀርባል። እነዚህ አካላት በጋራ ያልወሰኑት ጉዳይ ከሆነ ደግሞ የምክር ቤቱ አባላት አጀንዳ ይሁን ብለው ድምፅ ሰጥተው ወስነው ነው ወደ ዲስከሽን የሚገባው ማለት ነው። ስለዚህ ትልቅ ሚና ነው ያላቸው የምክር ቤቱን ስራዎች በመምራት አቅጣጫ በማስቀመጥ የተቃዋሚዎች ባሉበት ጊዜ የተቃዋሚ ፓርቲ አመራሮችን ተመሳሳይ ተልእኮ ይኖራቸዋል ማለት ነው።
ለመሆኑ ስንት ቋሚ ኮሚቴዎች አሉት የኢትዮጵያ ፓርላማ?
በአሁኑ ጊዜ 10 ቋሚ ኮሚቴዎች አሉ። የህግ ፍትህና ዲሞክራሲ ተቋማት ጉዳዮች ቋሚ ኮሚቴ አለ። የማህበራዊ ሴቶችና ወጣቶች ቋሚ ኮሚቴ አለ። የንግድና ኢንዱስትሪ ጉዳዮች ቋሚ ኮሚቴ አለ። ከተማ ልማት፣ ኮንስትራክሽን እና ትራንስፖርት ጉዳዮች ቋሚ ኮሚቴ አለ። የሰው ሀብት ልማት እና መልካም አስተዳደር ጉዳዮች ቋሚ ኮሚቴ፣ እንደዚህ የመሳሰሉ 10 የሚሆኑ ቋሚ ኮሚቴዎች አሉ። እነዚህ አስፈጻሚ አካላት እና በስራቸው ያሉ ተጠሪ ተቋማት በሙሉ በእነዚህ ቋሚ ኮሚቴዎች ስር ይደራጃሉ። በዛ መሰረት የክትትልና ቁጥጥር ስራዎች ይሰራሉ ማለት ነው።
ከጸጥታና ከሀገር ጥበቃ ጋር የተያያዙ የመከላከያ የመሳሰሉ እንደዚህ ቋሚ ኮሚቴዎችም አሉ።
የሰላም እና የውጭ ግንኙነት ቋሚ ኮሚቴ የሚባለው አለ። እሱ የሀገር ውስጥ ጉዳይ፣ የመከላከያ፣ ብሔራዊ ደህንነት፣ ፌዴራል ፖሊስ የመሳሰሉትን በአንድ ላይ የሚመራው ያ ኮሚቴ።
ለመሆኑ የኢትዮጵያ ፓርላማ አቶ አማኑኤል ዲሞክራሲያዊ ነው? በውስጡ ምን ያህል ነው ዲሞክራሲያዊነት? እርሶ እዛ ብዙም ደግሞ ቆየቶ መጠን እንዴት ይገመግሙታል?
ይህ ዲሞክራሲያዊነት ተነጋጋሪ ነው። ዲሞክራሲያዊነት አብሶሉት የሆነ ዲሞክራሲያዊነት ያው እናንተም ብዙ ቦታ ስለምታገኙ ስለምታውቁ፣ አሁን በምክር ቤት ላይ በሚካሄዱ የተለያዩ ስራዎች ለምሳሌ የምክር ቤት ክትትል በማድረግ ችግሮችን በመለየት እርስ በርስ ተጋግሎ ችግሮቹን አቅጣጫ በማሳየት ምን ማለት ጥሩ እንቅስቃሴ ያደርጋል። ከአመት አመት መሻሻሎች አሉ። ስራዎችን በእውቀት ላይ ተመስርተው እንዲታረሙ ለማድረግ የሚያደርጓቸው ጥረቶች እንግዲህ ፓርላማ ስራ ብዙ ጊዜ ሰው የጠቅላላ ጉባኤውን ማክሰኞን ሐሙስ የሚካሄደውን ብቻ ነው ብዙ ሰው ምክር ቤት መደበኛ ስራ አድርጎ የሚወስደው። ግን ቋሚ ኮሚቴዎች የክትትልና ቁጥጥር ስራቸውን ከሰኞ እስከ ዓርብ በተከታታይ ነው የሚሰሩት። እያንዳንዱ ቋሚ ኮሚቴ በስሩ የተደለደሉ ሚኒስቴር መስሪያ ቤቶች እና ተጠሪ ተቋማትን እቅዳቸውን በዝርዝር አይቶ ይገመግማል። ሪፖርታቸውን ይገመግማል። በጀታቸውን ይገመግማል። ሜንስትሪሚንግ መሆን አለባቸው ተብሎ የተለዩትን ጉዳዮች አንስቶ ይገመግማል። የኦዲት ሪፖርትን ይገመግማል። እነዚህን በመገምገም ስራዎችን በእውቀት ላይ ተመስርተው በመምራት ረገድ ከአመት አመት ከፍተኛ ለውጦች እየተመዘገቡ መጥቷል። በአንድ በኩል በውስጥ ያሉ ፍላጎቶች አሉ። የመለወጥ የመሻሻል ለውጥ ፍላጎት ሰፊ ነው። በሌላ መልኩ ደግሞ የውጭ ግፊትም ለዚህ አንድ ጥሩ አጋጣሚ ሆኖ ሊወሰድ የሚችል ነው። በሶስተኛ ደረጃ ደግሞ የውጭ የሌሎች ሀገሮች ልምዶችን እየተቀሰመ ከአመት አመት ለውጦች እየተመዘገቡ የመጡበት እንደሆነ ነው የማምነው። ከዛ ውጭ ግን እርምጃ በመውሰድ ላይ ጋፕ እንዳለው እና ጠንከር ያለ እርምጃ ወስዶ መስተካከል ባለባቸው ጉዳዮች ላይ ተስተካክለው እንዲሄዱ በማድረግ ረገድ ችግሮች አሉ። ይሄ ደግሞ ከምክር ቤት አባላት ብቻ አይደለም። የተለያዩ አካላት በተለያየ መንገድ የሚያሳድሯቸው ጫናዎች ስለሚኖሩ በዛ ምክንያት ነፃ ሆኖ እስከ መጨረሻው ድረስ ታግሎ የሚፈለገው ውጤት ከማስመዝገብ አንጻር የተወሰኑ ችግሮች እንዳሉ ነው። በተለያየ ጊዜ ስንገመግም የነበር ነው እዛ ተነበርበት ጊዜ ማለት ነው።
አቶ አማኑኤል መቼም እርሶ የመንግስትን ተጠሪ እንደመሆኖ እንደራሴም እንደመሆኖ ስለ ፓርላማው እና ስለ ኢትዮጵያ መሰረታዊ የዲሞክራሲ አካሄድ ለመናገር ትክክለኛው ሰው ነው ብዬ አስባለሁ። እንግዲህ ከአንድ መቀመጫ በስተቀር ፓርላማው ሙሉ በሙሉ በኢህአደግ የተያዘ ፓርላማ ነው ካለፈው ምርጫ ወዲህ። በተለይ ይህንን ጉዳይ ብዙ ተቃዋሚዎች፣ ብዙ ተቺዎች በየጊዜው ሲናገሩ ሲቃወሙ ይሰማሉና የኢህአደግ ፓርላማ ነው ማለት ይቻላል ሙሉ በሙሉ 100% ሊባል በሚችል ድምጽ ነው የተመረጥኩት ነው የሚለው ይሄ ፓርላማ። ኢህአደግም በዛ ድምጽ ነው ስልጣን ይዣለሁ ብሎ የሚናገረው። ለመሆኑ በዚህ የለውጥ ሁኔታ ውስጥ ይሄ ፓርላማ ኢህአደግ በርግጥ 100% የተመረጥን ነን ብሎ ያስባል? ይሄ መንግስት በዛ አቋሙ እንደጸና ነው አሁንም 100% የህዝብ ድምጽ ነበረው ኢትዮጵያ በእውነት?
አሰለሙን ይህን ጉዳይ በሚመለከት እኔ በእያንዳንዱ ምርጫ ክልል የነበረውን ዝርዝር ሁኔታ ስለማላውቅ የምርጫ ቦርዱን ውሳኔ ከመቀበል ውጭ ሌላ አማራጭ የለኝ።
መቼም የህዝብ እንደራሴዎች በየአካባቢው የሚሰራውን ሁኔታ ይከታተላሉ ከሚልና እርስዎ ከህዝብ እንደራሴነት ኃላፊነት ስላለዎት ነው ይህንን ጥያቄ ያነሳሁልዎት። እርስዎ በግልዎስ ምን ያስባሉ? ትክክል ነበረ የነበረው የፓርላማ ምርጫም ይሁን የህዝብ ድምጽ ተግባራዊ የተደረገበት መንገድ?
እንግዲህ ምርጫን በሚመለከት እንግዲህ የምርጫ ህጉን ታውቀዋለህ የኢትዮጵያን ብዬ ነው የማስበው። ከእያንዳንዱ ምርጫ ክልል አብላጫ ያገኘ 51-49 ቢሆን ያገኘ የሚያሸንፍበት የምርጫ ስርዓት ነው ያለው።
ቀላል አብላጫ የሚባል ማለት ነው። ሲምፕል
ማጆሪቲ የሚባለው በዛ ነው። እያንዳንዱ ምርጫ ክልል 51 ያገኘ ሰው አሸናፊ ነው፣ 49ኙ ግን ተሸንፏል ማለት ነው። በዚህ የተነሳ በሁሉም አካባቢዎች ያው የኢህአዴግ እጩዎች የማለፍ እድል አግኝተዋል። እዛ ውስጥ እንግዲህ እዛም እዚህም የተለያዩ ችግሮች ሊኖሩ ይችላሉ። እነዚህን ችግሮች አሁን እኔ በዝርዝር ይሄ ነው ያ ነው ብዬ ለመግለጽ ስለማልችል ነው። ዋናው ጉዳይ ግን ምንድን ነው፣ ይሄ ፓርላማ 100% በኢህአዴግ መያዙ ብቻውን በራሱ ችግር አልነበረም። 100% ባያዝ የተለያዩ አመለካከቶች የሚንሸራሸሩበት ፓርላማ ቢሆን፣ የተለያዩ አስተሳሰቦች በነፃነት የሚራመዱበት ፓርላማ ቢሆን በጣም ጥሩ ነበር። ነገር ግን ያን አልፎ መጥቶ አሁን 100% እንደተባለው የአጋርና የኢህአዴግ የያዙበት መቀመጫ ሆኖ እንደ ምክር ቤት አባል እያንዳንዱ ሰው እንደ ህዝብ ተወካይ መስራት የሚችልበትን ሁኔታ ከመፍጠር አንጻር በምክር ቤቱ አመራር በኩልም እጥረት እንዳለ ነው እኔ የሚገባኝ ማለት ነው። የገመገመውም በዛ ነው። ያለው የምክር ቤት አባል የተመረጠበትን የህዝብ ውክልና ተግባር በብቃት ሊወጣ የሚችልበት ሁኔታ በሚገባ ቢፈጠር ኖሮ በተቻለ መጠን ችግሮቹን በተለይ የህዝብ ጥያቄዎች በአግባቡ እየተመለሱ እንዲሄዱ እና አሁን እየደረሱ ያሉብን ችግሮችን አንዳንዶቹ እንዲደርሱ እንደማይችሉ ሁሉ ማድረግ ይቻል ነበረ። በመልካም አስተዳደር ረገድም አንዳንድ የአንድ ፓርቲ በመሆኑ የተነሳ አንድ ጥፋት የተፈጸመበትን ሰው ከውስጥ የማረም ፍላጎት በጣም ሰፊ ነው። አውጥተ ፊት ለፊት በሚዲያም ሁሉም አካል ባለበት አሳልፈ ገምግመህ የማይሆነውን ሰው አትሆንም አንተ ለማለት የሚይዝህ ነገር አለ። ሄዶ ምንድን ነው በውስጥ አርመን አስተካክለን ዋናው ችግሩ እንዲቀረፍ ነው፣ ዋናው መፍትሄ እንዲገኝ ነው የሚል አስተሳሰብ ቀደም ሲል ስለነበረ በዚህ ላይ በውስጥ ችግሮችን የመፍታት ዝንባሌና በውስጥ ነገሮች መልክ እንዲይዙ የመፈለግ አስተሳሰብ መኖሩ ነው ይበልጥ የጎዳው። እንደ ምክር ቤት ነፃ ሆኖ ሀሳቡን እያራመደ በማይሆነው ጉዳይ ላይ አይሆንም ብሎ የራሱን ነፃ አቋም አባሉ እንዲይዝ በማድረግ ረገድ የተወሰኑ ጥረቶች እንደነበሩ አስባለሁ። ከዛ ውጭ ደግሞ ምርጫውም ቢያንስ የተወሰነ ፕሮፖርሽናል የሆነ የምርጫ ስርዓት ጥይት ሆኖ ቢሆን ኖሮ የተለያዩ አመለካከቶች ልክ አሁን 2007 ምርጫው እንደተካሄደ 2008 ያ ሁሉ ግርግር ባልተጀመረ ነበር። ምክንያቱም ሁሉም ጋር 51-49 ሲሆን እንደ ሀገር ለምሳሌ 51-49 የህዝብ ድምፅ በደንብ ከቆጠርክ እንደዛ ቢሆን 49% ህዝብ የማይደመጥ ሆኗል ማለት ነው። ይሄ የሆነው አንድ በምርጫ ስርዓቱ ነው። ሁለተኛ ደግሞ በየአካባቢ ደግሞ በተፈጠሩ አንዳንድ ህግና ስርዓትን ባልተከተሉ ችግሮች ሊሆን ይችላል ብዬ ነው የማምነው። ዞሮ ዞሮ አሁን ይህንን ችግር ለማስወገድ የሚያስችሉ የተለያዩ የለውጥ ፕሮግራሞች በምርጫ ህጉም፣ በዲሞክራሲ ስርዓት ግንባታም፣ በሁሉም አሁን የተጀማመሩ ጥሩ ነገሮች በመኖራቸው የተነሳ የነበሩት ችግሮች ደረጃ በደረጃ እየተቀረፉ ይሄዳሉ የሚል እምነት ነው ያለኝ።
አቶ አማኑኤል መቼም በዚህ የለውጥ ሁኔታ ውስጥ ከፊት ምርጫ ተደቅኗል። እርስዎ የሚሰጡት ሐሳብ አስተያየት በተለይ አሁን እርስዎ በዛ የመንግስት ተጠሪነት ቦታ አይደለም ያሉት እና ልምዶ ለዝግጅቱ ትርጉም ይኖረዋል ከሚል ነው እነዚህን ጥያቄዎች የማነሳው። አንደኛ፣ ሁለተኛ በፓርቲ አስገዳጅነት ወይም ታማኝነት ሳይሆን አእምሮን ይናገራሉ የሚል እምነትም ጭምር ስላለኝ ነው፣ በተለይ በዚህ የለውጥ ጊዜ። ለዚህ ነው ቀደም ሲልም ፓርላማው ምን ያህል ዲሞክራሲያዊ ነው፣ በራሱ በውስጡ ምን ያህል ነፃ ነው የሚል ጥያቄ አቅርቤ የነበረው። በእርግጥ አሁን እነዚህ የለውጥ ሁኔታዎች መታየት ከጀመሩ ወዲህ ትንሽ ፓርላማ መሽተት የጀመረ ይመስላል። አንድ ፓርቲም ቢሆን ጭቅጭቆች ይሰሙበታል፣ የተለያዩ ድምጾች ሲሰጡ ይታያል። የድጋፍም ይሁን የተቃውሞ ወይም ደግሞ ድምጽ ያለመስጠት ሁኔታዎች ይታያሉ። ትንሽ ፓርላማ የመሽተት አዝማሚያ እያሳየ ነው፣ በአንድ ፓርቲ ቁጥጥርም ውስጥ እያለ ማለት ነው። ይሄ ሁኔታ መጀመሪያውኑ እንዳይኖር ካደረጉት ነገሮች መካከል ተቃዋሚዎችም ሲናገሩ ወይም በአንድ ፓርቲ ቁጥጥር ስር እንዲወድቅ ፓርላማውን ያደረገው በምርጫው ወቅት የተካሄዱ ትክክለኛ ያልሆኑ አያያዞች፣ ችግሮች ቅድም እርሶም ተቋቁመውታል። ሌላው ተወዳዳሪዎችን ማዋከብ፣ የግል ተወዳዳሪዎችንም ይሁን የተቃዋሚ ፖለቲካ እጩዎችን ማዋከብ፣ በቂ ጊዜ አለመስጠት ቅስቀሳ እንዲያካሂዱ፣ ደጋፊዎቻቸውን ማሰር የመሳሰሉ እርምጃዎች ሲካሄዱ እንደነበረ ነው በየጊዜው ሲገልጹ የነበረው። ይሄ ለኢህአደግ ጠብመንጃ ለያዘው ኃይል የበላይነት ሰጥቶታል። የምርጫ ኮሚሽኑ ውሳኔ ትክክል ቢሆን እንኳን በዚህ ምክንያት ነው ወደ ምርጫው ሲደረግ በነበረው ሂደት ውስጥ በተካሄዱ የማሸማቀቅ እና የማሳደድ እርምጃዎች ምክንያት ነው የምርጫ ውጤት ያንን ሊመስል የቻለው ነው ሲሉ የምንሰማው ብዙ ጊዜ። በዚህ በኩል እርሶ እንደ ህዝብ እንደራሴነቶ ለወደፊትም ቢሆን ለሚደረገው ዝግጅት ምንድን ነው ያሎት እምነት አስተያየት? እንዴት ነበረ ያ ሁኔታ የተካሄደው? ምን ትምህርት ይውሰድ የኢትዮጵያ ህዝብ?
እንግዲህ ምርጫ ጉዳይ ካነሳ መጀመሪያ ምርጫ በምርጫ ህግ መሰረት ሁሉም ድምጾች፣ ሁሉም አስተሳሰቦች በነጻነት የሚራመድበት እንግዲህ ማንኛውም አመለካከት ወጥቶ ይበጀኛል የሚለውን ህዝቡ የሚመርጥበት ድባብ መፈጠር አለበት። የምርጫ ጉዳይ ውጤቱ አይደለም ፕሮሰሱ ነው ተብሎ በተደጋጋሚ የሚገለጸው ነገር አለ። ምክንያቱም ከአንተ ጋር እኩል እንዳይወዳደር ካደረክ በኋላ ውጤቱ ምንም ቢሆንም ያንን ያሰብከውን ዓላማ አሳክተሃል ማለት አለ። በተለይ ከህዝብ ፍላጎት አንጻር በምታይበት ጊዜ ህዝቡ ምንም ይሁን ምን የወሰነው አካል ያው ፊት ሆኖ እንዲመራ ይፈልጋል። ዲሞክራሲ መገለጫውም እሱ ነው። ስለዚህ በተቻለ መጠን የህዝቡ ድምፅ ትክክለኛ ዋጋ ተሰጥቶት ህብረተሰቡ ይወክለኛል የሚለውን አካል የሚመርጥበት ያንን ምርጫ ደግሞ ለማካሄድ የምርጫ ድባቡ በጣም የሰመረና የተስተካከለም ቢሆን የማድረግ አካሄድ በሚገባ ቦታ ተሰጥቶት መፈጸም ያለበት ጉዳይ ነው የሚሆነው። በዚህ አንጻር እኔ ማምነው ምንድን ነው የመጀመሪያው ጉዳይ የምርጫ ህጉ እንዲሻሻልና እንዲስተካከል የማድረግ ጉዳይ ከሁሉም በላይ ቅድመ ሁኔታ ነው ብዬ ነው የምወስደው። ህጉ ከተስተካከለ በኋላም የሚመለከታቸው የትኛውም የህብረተሰብ ክፍል አመለካከት የሚወክሉ እጩዎች ያንን አመለካከት የሚወክሉ ፓርቲዎች በሚገባ እንዲዘጋጁበት ጊዜ መሰጠት አለበት። የተለያዩ ወከባዎች እና ሀሳባቸውን ለህብረተሰቡ እንዳያሰርጹ የሚደረጉ ማናቸው እንቅስቃሴዎች ሄዶ ሄዶ ሀገርን የሚጎዱ ናቸው። ህብረተሰቡ በራሱ ነፃ እምነቱን ይዞ የኔ ነው ከሚለው መንግስት ጎን ተሰልፎ በልማትም፣ በሰላምም፣ በዲሞክራሲ ግንባታም የበኩል ማስተዋጽኦ እንዳያበረክት ማነቆ የሚሆን ፍጻሜውን የማያምር እንደሚሆን ከግምት ውስጥ በማስገባት እነዚህ ነገሮች ከስር መሰረት ጀምሮ ስንኮፎቹ ምንጫቸው ምንድን ነው፣ ተግዳሮቶቹ ምንምን ነበሩ የሚለው በዝርዝር ከታወቀ በኋላ እነዛን በማያዳግም ሁኔታ ለመፍታት ለምሳሌ ምርጫ ቦርድ አመራር ለውጥን፣ በዲሞክራሲ ተቋማት ውስጥ እየተደረጉ ያሉ ለውጦች በሙሉ እነዚህን ከአሁን በኋላ ባለፉት ዓመታት ሲያጋጥሙ የነበሩ የተለያዩ ችግሮች ዳግም በእኛ ሀገር በእኛ ትውልድ አሁን ባለው አመራር እንዳይከሰቱ ለማድረግ የተጀማመሩ ጥሩ ስራዎች አሉ። እነዚህ ተጠናክሮ የሚቀጥሉ ከሆነ ህዝቡም መብቱንና ግዴታውን ኃላፊነቱን ጠንቅቆ የሚያውቅ ከመሆኑ ጋር በተያያዘ የተሻለ ነገር ይፈጠራል ብዬ ነው የማምነው። ለሚቀጥለው ጊዜ
ግን ስህተትን ከማውጣት ከማየት ትምህርት ይገኛልና አንድ ጥያቄ መለስ ብዬ ላንሳና የ2007 ዓመተ ምህረቱ ምርጫ ፍትሃዊና ነጻ ነበር፣ ትክክለኛ ነበር የሚል ጠንካራ እምነት አለ ትርሶ እንደ ህዝብ እንደራሴ?
እኔ ምን እንደምመለከት አሁን ፍትሃዊ አልነበረም ዲሞክራሲ አልነበረም የሚለውን ዝርዝር ነገር ልነግርህ ከሆነ በሪሰርች ላይ በጥናት ላይ በመሰረታዊ ግኝቶች ላይ የተመሰረተ መሆን አለበት ብዬ ነው የማምነው። በአጠቃላይ የነበረው የፖለቲካ ድባቡ እየጠበበ ከመምጣቱ ጋር በተያያዘ ሚዲያም ነፃ ሆኖ ሁሉም ወገኖች እኩል የመወዳደሪያ ሜዳ ካለመኖሩ ጋር ተያይዞ የተወሰኑ ችግሮች እንደነበሩ ለመውሰድ ምንም የሚያስቸግር ነገር አይደለም።
የኢትዮጵያ ፓርላማ አባላት የሚኖሩት መቼም አዲስ አበባ ነው። የየአካባቢያቸውን ችግሮች የህዝቡን ድምፅ እየሄዱ በየወቅቱ የሚከታተሉበት ኑሮውን የሚኖሩበት ትንፋሹን የሚተነፍሱበት አጋጣሚ ምን ያህል የሰፋ ነው በኢትዮጵያ ፖለቲካ ውስጥ?
ይህ እንደሚመለከት በጣም ግልጽ የሆነ አሰራር አለ። ፓርላማ የሚጀምረው መስከረም መጨረሻ ሳምንት ሰኞ ነው ምክር ቤቱ የሚጀምረው። ምክር ቤቱ በዚህ ጊዜ ከጀመረ በኋላ እስከ ጥር 30 ድረስ ስራውን ይሰራና የካቲት ወሩን ሙሉ ሁሉም ሰው ወደ መረጠበት ውስጥ ይሄዳል። የካቲት ወር ወደ ምርጫ ክልሉ ከሄደ በኋላ የተለያዩ የህብረተሰብ ክፍሎች ጋር ውይይት ያደርጋል፣ ጥያቄዎችን ያነሳል። የተነሱትን ጥያቄዎች ደግሞ በዝርዝር ቀበሌ ላይ የሚፈቱትን ከቀበሌ አመራር ጋር፣ በወረዳ ደረጃ የሚፈቱትን ከወረዳ አመራር ጋር፣ በዞን ደረጃ የሚፈቱትን በዞን አመራር፣ በክልል ደረጃ የሚፈቱትን ለክልሉ አመራሮች ካቢኔዎች በሙሉ ካሳወቁ በኋላ በፌዴራል ደረጃ በአገር ደረጃ መታየት አለባቸው የሚባሉትን የየአካባቢያቸውን መነሻ አድርገው ይዘው ይቀርባሉ። ከዚያ በአገር ደረጃ ደግሞ የደቡብ፣ የአማራ፣ የኦሮሚያ የአጋሮችን የትግራይን የአጋሮችን የሁሉም አንድ ላይ ይሰባሰብና ለጠቅላይ ሚኒስትሩ ለገዢው ፓርቲ እንደገናም ለእያንዳንዱ ጉዳይ ይመለከታል ለሚባሉ ሚኒስትሮች ይህን ጉዳይ አይታችሁ ፍቱ ተብሎ ይቀርብላቸዋል። ያ ደግሞ በትክክል መፈጸም አለመፈጸምን በሚመለከት አንደኛ ጠቅላይ ሚኒስትሩ በወር አንድ ጊዜ የጥያቄ ጊዜ ያላቸው ከፓርላማ አባላት ጋር፣ በየስድስት ወሩ ደግሞ የአፈጻጸም ሪፖርትና እቅዳቸውን አቅርቦ የሚያስቀምጡበት ሁኔታ አለ። በሌላ መልኩ ደግሞ እያንዳንዱ ሚኒስትር በሪፖርት የሶስት ወር የስድስት ወር የዘጠኝ ወር የአመት የኳርተር ሊቤዝ የሆነ ሪፖርት እንዲያቀርቡ ይደረጋል። ያኔ ጥያቄዎች ይነሳሉ። በሌላ መልኩ ደግሞ በዚህ ሳምንቱ ሐሙስ ጥያቄ አለኝ የሚል የምክር ቤት አባል ጥያቄዎችን ሰብስቦ ለአፈ ጉባኤ ይልካል። አፈ ጉባኤው ለዛ ጥያቄ ተገቢ ነው የሚለውን ሚኒስትር ጠርቶ የአንድ ሰዓት ማብራሪያ እንዲሰጥ ያደርጋል። እነዚህ አሰራሮች በአሰራር ደረጃ አሉ። ጠብቀው እነዚህ አሰራሮች ተግባራዊ እንዲሆኑ በማድረግ ወጣ ገባ ያሉ ጉዳዮች እንዲፈቱ በትክክል ተጠያቂ መሆን ያለባቸውን አካላት ተጠያቂ ከማድረግ አንጻር ነው ያሉ ችግሮች። ከዚያ ውጪ ሰኔ 30 ይዘጋና ሐምሌ፣ ነሐሴ ከመረጣቸው ህዝብ ጋር ነው አብረው የሚያሳልፉት ምክር ቤት አባላት። ስለዚህ የመረጣቸው ህዝብ ያለበትን ሁኔታ ለማወቅ ብዙ የሚያስቸግራቸው ነገር አለ ብዬ አልወስድም። አንዳንድ ይህን ጉዳይ ሄደው የማያስፈጽሙ የምክር ቤት አባላት ሊኖሩ ይችላሉ። በተለይ በአስፈጻሚነት የተመደቡት ተደራራቢ ስራ ከመኖሩ ጋር በተያያዘ በአመት ሁለት ጊዜ የማይሄዱበት ሁኔታ እንዳለ ይታወቃል። ከዚያ ውጭ ግን ሁሉም የምክር ቤት ሌሎች የምክር ቤት አባላት በሙሉ በየምርጫ ክልላቸው ተገኝተው ህዝቡ የሚያነሳቸውን ጥያቄዎች የቶች ጉዳዮች አንስተው በየደረጃው ምክክር እየተደረገ መፍትሄ እንዲያገኙ የማድረግ አቅጣጫ በአሰራርም በአፈጻጸምም የሚታይ ነው የሚሆነው። ጥንቀትና እስከ እርምጃ ድረስ ከመሄድ አንጻር ቶሎ መፍትሄ እንዲያገኝ ጎትጉቶ ወደ መፍትሄ ከማሸጋገር አንጻር ያሉ ውጥረቶች፣ ችግሮች ያው ሲንቀባልን የነበሩ ናቸው። እነዚህ አሁንም መቀረፍ ያለባቸው ናቸው ብዬ ነው የማምነው።
ለመሆኑ እንደራሴዎች በየምርጫ ወረዳቸው ቋሚ ጽህፈት ቤቶች፣ ቋሚ ሰራተኞች አሏቸው የህዝብን ጥያቄዎች የሚከታተሉ እና በኋላ ከሳቸውም ጋር በማንኛውም ጊዜ መገናኘት የሚችሉ
ለጊዜው የለም። በየምርጫ ክልላቸው ኦፊስ የላቸው። በምርጫ ክልላቸው ብቻ አይደለም፣ አዲስ አበባ እኮ ዋናው መስሪያ ቤት ውስጥም እኮ በእያንዳንዱ አባል ቢሮ የለም። በቋሚ ኮሚቴ ደረጃ ካላቸው ቢሮ ውጭ እያንዳንዱ የምክር ቤት አባል እኮ ቢሮ የለውም። ገና ይህንን ሊያሟላ የሚችል ህንፃ ለመገንባት ታቅደው በጣም እጅግ በጣም ከፍተኛ በጀት የሚጠይቅ ነው። ጊዜ የሚጠይቅ ከመሆኑ ጋር በተያያዘ በፕሮሰስ ላይ ነው ያለው እንጂ እያንዳንዱ የምክር ቤት አባል በአዲስ አበባ በዋና መስሪያ ቤትም ቢሮ የለውም።
እንግዲህ ስለ አዲስ አበባው ነግረውኛል፣ ታስቦበታል፣ እየተዘጋጃችሁ ነው ያላችሁ። ለመሆኑ በምርጫ ወረዳስ እንደራሴዎች ጽህፈት ቤት ቋሚ ጽህፈት ቤት ሊኖራቸው ይገባል የሚል እምነትስ የላችሁም? እርስዎ ለመረጡት ወረዳ በቀጥታ የሚሰራ ጽህፈት ቤት በዛው በመረጡት ወረዳ ውስጥ ሊኖር ይገባዎታል ብለው አያምኑም?
በሚገባ መኖር ነበረበት። ሌሎች ሀገሮች እንግዲህ ጎረቤት ኬንያ እኮ አላቸው። የምርጫ ክልል በጀትም አላቸው፣ ሰራተኛም አላቸው፣ ኦፊስም አላቸው። ይሄን እኛም ጋር እንግዲህ የእድገት ደረጃችን የሚፈቅድልን ሆኖ መኖር አለበት ተብሎ ይታመናል። ግን እንግዲህ የጊዜ ሂደት ያመጣዋል ብዬ አምናለሁ። ለጊዜው ግን ቢሮ የላቸውም። ሲሄዱም ወረዳ አመራር ቢሮ ወይም ድርጅት ቢሮን ተጠቅመው ነው ስራቸውን የሚሰሩ።
ዋናው ሀሳቡ መኖሩ ነው። ካለበለዚያ እኮ የፓርላማ አባላት የህዝብን ጩኸት፣ የህዝብን ሮሮ፣ የህዝብን ለቅሶ፣ የህዝብን ፍላጎት በቅርብ የሚከታተሉበት መንገድ ከሌለ የፓርቲ ካድሬ ሆኖ ነው የሚቀሩት። እንዳስተዋል ነው ማለት ነው፣ ከህዝብ ተጠሪነት ይልቅ ማለት ነው። የፓርላማ አባላት ውስጥ በየጊዜው የፖለቲካ እውቀታቸውን፣ የህግ አወጣጥ ክህሎታቸውን ሊያዳብሩ የሚችሉባቸው አሰራሮች አሉት ፓርላማው?
ይህ በጣም በጥሩ ሁኔታ ነው ያለው። በዚህ ቅድም ላነሳውም አሁን በቴክኖሎጂ በመታገዝ ነጻ የስልክ መስመር እንዲዘጋጅ እንዲደራጅ ተደርጓል።
በፓርላማ
በጣም ከአጭር ጊዜ በኋላ በፓርላማ ውስጥ ማለት ነው። ማንኛውም ተመራጭን የመረጠው የምርጫ ክልል ህዝብ በፈለገው ጊዜ የሚያገኝበትን አሰራር አሁን በምክር ቤት ደረጃ ኦልሞስት ተዘርግቷል። ሶፍትዌርም ተጭኗል። በድምፅም ይሁን በአካልም ማግኘት በሚፈልግበት ጊዜ ማግኘት እንዲችል በቪዲዮ ኮንፈረንስ አለ ወረዳ ላይ። በዛም ሰብሰብ ብሎ ማግኘት እንፈልጋለን ካሉ የሚያገኙበት ተወካታትን ቁጥር አለው እያንዳንዱ የምክር ቤት አባል። በዛም የሚፈልጉትን ኮሚኒኬት ማድረግ እንዲችሉ የሚያስችሉ አሁን በተለይ ደግሞ ደቨሎፕ የተደረጉ የተለያዩ ቴክኖሎጂን በመጠቀም እነዚህን ተግባራዊ ለማድረግ የተጀማመሩ ነገሮች አሉ። እነዚህ በዚህ ዓመት ይጠናቀቃሉ ተብሎ ነው የሚታሰበው። ሁለተኛ የራሱ የምክር ቤቱ ቴሌቪዥን ሙሉ ጊዜ የሚያገለግል ይኖረዋል። እናንተም ቁጭ ብላችሁ በቴሌቪዥን አይታችሁ ለመዘገብ ይችላላችሁ። ሪፖርተርም እዚህ ያለው ብዙ አይጠበቅም ማለት ነው። ከተወሰነ ጊዜ በኋላ የቴክኖሎጂ ችግሮችን ሙሉ ለሙሉ ለመፍታት የሚያስችሉ ዝርዝር ስራዎች በመሰራት ላይ ናቸው።
ያው እነሱ አንድ ጥያቄ ነበር፣ ተከታይ ጥያቄ። ፓርላማው አሰራር ግልጽ እንዲሆን ለህዝብ ስራዎችን
ኮሚቴም የምክር ቤትም ስራዎች በቀጥታ ስርጭት ህዝቡ የሚከታተልበት አሰራር ሙሉ ለሙሉ ተግባራዊ ሊደረግ አሁን በጫፍ ላይ ነው ያለ።
እሺ። እና የክህሎቱን እና የስልጠናዎችን ጉዳይስ በተመለከተ?
አዎ፣ ክህሎት ስልጠናዎችን በሚመለከት ባይዘው ከመጀመሪያ ከመጡበት ጊዜ ጀምሮ ለምሳሌ የአምስት ዓመት የሁለተኛው የእድገትና ትራንስፎርሜሽን እቅድ፣ ከዛ ወዲህ የሚሰሩ ዝርዝር ስራዎች፣ የሴክተሮች እያንዳንዱ ሚኒስትሮች እቅድ ይወያዩበታል፣ ይሰለጥኑበታል። በአምስት ዓመት ውስጥ ከእያንዳንዱ ተቋም ምንድን ነው የሚሰራው፣ ምንድን ነው የሚጠበቀው የሚለውን ነገር በዝርዝር ይወያዩበታል፣ ይሰለጥኑበታል። ከዚያ በኋላ ደግሞ በየወሩ አርብና ቅዳሜ በተመረጡ ርዕሰ ጉዳዮች ላይ የሙያም የፖለቲካ ግንዛቤያቸውንም ሊያሳድግ የሚችል ቋሚ የስልጠና መድረኮች አሏቸው። ከዛ በተረፈ ደግሞ አዳዲስ ሀሳቦች፣ አዳዲስ ጉዳዮች በሚመጡበት ጊዜ አሁንም በዝርዝር የሚወያዩበት አሰራር አለ። የአቅም ግንባታ ስልጠናውን በሚመለከት የምክር ቤቱ ከጊዜ ወደ ጊዜ እያሻሻለ የመጣበት ሁኔታ ነው ያለው። አንድ የምክር ቤት አባል ፓርላማ በሚገባበት ጊዜ ምርጥ የፓርላማ ፈጻሚ እንዲሆን፣ የፓርላማ ስራን ጨርሶ ሲወጣ ደግሞ ምርጥ መሪ ሆኖ በየትኛውም ቦታ የሚሰጠውን ተልዕኮ ሊወጣ በሚያስችል ደረጃ አቅሙን ገንብቶ እንዲወጣ ነው የሚፈለገው። የትምህርት ጋፕም ያላቸው ገብተው በትርፍ ሰዓት ትምህርታቸውን የሚማሩበት፣ በራሳቸውን አፕግሬድ የሚያደርጉበት፣ የፖለቲካ ግንዛቤያቸውን የሚያሰፉበት፣ ከህገ መንግስት ጀምሮ መሰረታዊ ህጎች ላይ ውይይቶች፣ ስልጠናዎች ደግሞ ጊዜ እየተካሄዱ አሁን ከመጀመሪያው ዓመት በሁለተኛ ከሁለተኛ በሶስተኛ ከሶስተኛ በአራተኛ በብዙ መልኩ የተሻለ የተሟላ እውቀትና ግንዛቤ የጨበጠ ፓርላማ ወደ መሆን ሊሸጋገር የመጣበት ሁኔታ ነው። ለዚህ በጥሩ ሁኔታ እየተሰራ ያለ ስራ ነው ማለት ነው።
እውቀት ኃይል ነው። ሰዎች አእምሯቸውን እንዲናገሩ ያደርጋቸዋል። ሰዎች ሌሎች ሰዎችን መስማት እንዲችሉ ያደርጋቸዋል። ሚዛን ይሰጣቸዋል። ለመሆኑ ከሌሎች ፓርላማዎችስ ጋር ትገናኛላችሁ? ልውውጥ ታደርጋላችሁ? የልምድ ተግባራዊ ታደርጋላችሁ? ትቀስሙትም
አሉ። ከውጭ ፓርላማዎች ጋር ባሉ መድረኮች እኮ አሉ። ለምሳሌ የአፍሪካ ፓን አፍሪካን ፓርላማ አለ። ደቡብ አፍሪካ ያለው በየሶስት ወሩ በቋሚነት እዛ የተወከሉ አካላት የሚገኙበት፣ እንደገና ኤሲፒ ኢዩ አለ፣ አፍሪካን ካሪቢያን እና አውሮፓ አለ፣ የአውሮፓ ህብረት ፓርላማ አለ፣ የዓለም አቀፍ ፓርላማ አይፒዩ አለ፣ ኢንተርናሽናል ፓርላሜንቴሪያን ዩኒየን፣ የአፍሪካ ፓርላሜንቴሪያን ዩኒየን አለ። እነዚህ የፓርላማ ህብረቶች በጋራ የሚመከርባቸው አገራዊ አጀንዳዎች እዛ ላይ የሚቀርቡበት፣ እያንዳንዱ ሀገር የየራሱን ልምዶች የሚያካፍልበት፣ ከዛ ስብሰባ በኋላ ደግሞ የተገኘውን ልምድና የነበረውን ተሳትፎ በሚመለከት ለምክር ቤቱ ሪፖርት እየቀረበ የተሻሉ ልምዶች እየተለዋወጥን የጋራ የምናደርግበት አሰራርም ስርዓትም አለ።
እንግዲህ ቀደም ሲል ያነሷቸው አንዳንድ ጥያቄዎች አሉ። በተለይ የምርጫ ህጉን ማሻሻል አስመልክቶ፣ ሌሎች ፓርላማው ቀደም ሲል ያወጣቸውን ህግጋት አስመልክቶ፣ ሌሎችን አካላት እያነሳን የምናሳትፍባቸው ሌሎች መድረኮችን ደግሞ አዘጋጃለሁኝ። የምርጫ ህጉ እንዲሻሻል ሲሉ ምን ማለቶ እንደሆነ፣ ምን ምን ነጥቦች መሻሻል አለባቸው፣ ቀደም ሲል እንደገለጹልኝ በጥናት በመረጃ ላይ የተመሰረተ ተሳትፎ እንዲኖር ሌሎችንም እንደዚሁ አካተን እንወያያለን። የተከበሩ አቶ አማኑኤል አብርሃም የህዝብ እንደራሴ፣ ዛሬ ግን ለሰጡኝ ሰፊ ማብራሪያ፣ ላካፈሉን ልምዶ እና ለመጪው ጊዜ ይጠቅማል ብለው ላመኑባቸው አስተያየቶች እጅግ በጣም አድርጌ አመሰግናለሁ። በአድማጮች ስም እግዜር ይስጥልኝ።
እኔም እጅግ አድርጌ አመሰግናለሁ። በማንኛውም ጊዜ ለሀገርና ለህዝብ የሚጠቅሙ ጉዳዮች ላይ የሚመስለኝ ሀሳብ ለማንጸባረቅ ዝግጁ መሆንን በዚህ አጋጣሚ ያረጋግጥልህ እወዳለሁ። አድማጮችንም አንተንም እጅግ በጣም አድርጌ አመሰግናለሁ።